ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የአባ ገዳ ልጅ ጠቅላይ ሚኒስትራችን በብስለት የሰሜኑ ጦርነት አይተው ያወረዱት ሰላም ወደ ኦሮሚያም ወርዶ በዚህ ብስለት ውስጥ በማለፍ ጦርነት ቆሞልን የተጀመረው የስንዴ ልማት በስፋት እንዲቀጥልልን እንጠይቃለን። በመካከላችን ያለውን ችግር ከፈታን ሌላው ጉዳይ የሚያሳስበው አይመስለኝም። ስለዚህ ሀሳባቸው ወይም ሀሳባቸው ከኛ የተለየ ሰዎች አንደኛ ከዛሬ ቀን ጀምሮ በሰላም መግባት ይችላሉ።
ጠቅላይ ሚኒስትር አብይ አህመድ ነቀምት ላይ ካደረጉት ስብሰባ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በአዋሽ ከተማ በታጣቂዎች ጥቃት ግድያ መፈጸሙ ተዘገበ። ዘገባው ደርሶናል፣ በመጽሔት ክፍለ ጊዜ ይቀርባል። ረቡዕ ሚያዝያ 11 2015 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለቅንብሩ፣ ቢላንድራዴ ለስርጭት ምህንድስናው ተሰይመዋል። የዕለቱን ዜናዎች የሚያሰማን እንግዱ ወልዴ ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በርከት ያሉ ዘገባዎችና ቅንብሮችም ይዘናል። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በሱዳን ታስቦ የነበረው የ24 ሰዓት ተኩስ ማቆም ከሽፎ ሁለቱ ተፋላሚ ወገኖች የተኩስ ልውውጣቸውን ቀጥለዋል። የመዲናዋ ካርቱም ሰማይ በጭስ ሲጠቁር፣ በሚሊዮን የሚቆጠሩ ነዋሪዎች በዚህ የረመዳን ጾም ወቅት ቤታቸው ለመደበቅ ተገደዋል። በሺህ የሚቆጠሩ ነዋሪዎች ደግሞ ካርቱምን ለቀው እየወጡ እንደሆነ የኤኤፍፒ ዘገባ አመልክቷል። በካርቱም አውራ ጎዳናዎች ላይ ለአምስተኛ ቀን ለቀጠለው ውጊያ የአገሪቱ ሰራዊት ተቀናቃኙን የፈጥኖ ድራሽ ኃይል ተጠያቂ አድርጓል። በአገሪቱ ጦር ጠቅላይ አዛዥ ጀኔራል አብዱልፈታህ አልቡራንና በፈጥኖ ድራሽ ኃይሉ አርኤስኤፍ ጀኔራል መሐመድ ሐምዳን ደጋሎ ወይም ሐመቲ መካከል ለወራት የቆየ ውጥረት ባለፈው ቅዳሜ ወደ ጎዳና ላይ የተኩስ ልውውጥ ተቀይሯል። ሁለቱ ጀኔራሎች ከሁለት ዓመታት በፊት በአብደላ ሐምዶክ የሚመራውን የሽግግር መንግሥት በጋራ በመፈንቅለ መንግሥት አስወግደው የነበረ ሲሆን ወደ ሲቪል መንግሥት የሚደረገውን ሽግግር በተመለከተ እንዲሁም የፈጥኖ ደራሽ ኃይሉ አርኤስኤፍ ወደ መደበኛ ሰራዊት የሚቀላቀልበትን መንገድ በተመለከተ ውዝግብ ላይ ከርመዋል። በሱዳን እየተካሄደ ባለው ግጭት እስከ ትናንት ድረስ 270 ሰዎች ሕይወታቸውን ሲያጡ 2600 የሚሆኑት ደግሞ ተጎድተዋል። የቪኦኤ ማይክል አቲት እንደዘገበው በርካታ ሆስፒታሎች ጉዳት ስለደረሰባቸው ወይም በጸጥታ ስጋት ምክንያት ተዘግተዋል። አድማጮች፣ የሱዳንን ውሎ በተመለከተ በመጽሔት ዝግጅታችን ሰፋ ያለ ዘገባ ይኖረናል። ወደ አውሮፓ በማቅናት ላይ የነበሩ 19 የሚሆኑ የቱኒዚያ ፍልሰተኞችን የጫነ ጀልባ ተገልብጦ አራቱ ሲገኙ 15ቱን ፍለጋ ላይ መሆኑን የአገሪቱ የባህር ድንበር ዘብ አስታውቋል። ጀልባው ሰኞ ማታ እንደሰመጠ ሲነገር አንድ አሳ አስጋሪ አራቱን ፍልሰተኞች መታደጉን የኤኤፍፒ ዘገባ አመልክቷል። ከጣሊያኑ ላምፔዱሳ ደሴት 150 ኪሎ ሜትር ብቻ ርቀት ላይ የሚገኘው የቱኒዚያ ባህር ዳርቻ አደገኛውን ጉዞ በማድረግ ወደ አውሮፓ ለመሻገር ለሚፈልጉ ፍልሰተኞች ተመራጭ ነው። ባለፈው ሳምንት ብቻ ከሰሃራ ግርጌ የመጡ 32 ፍልሰተኞች ወደ አውሮፓ ለመሻገር ሲሞክሩ ሰምጠዋል። በተመሳሳይ ዜና ካናሪ በተባለው የስፔን ደሴት አቅራቢያ ከአንድ መቶ የሚበልጡ ፍልሰተኞች ዛሬ ማለዳ መታደጉን የአገሪቱ መንግሥት አስታውቋል። 103 የሚሆኑት ፍልሰተኞች በሁለት ጀልባ በመሆን ወደ አውሮፓ በመሻገር ላይ ነበሩ። 18 ሴቶችና 49 ሕፃናት እንደሚገኙበት የሮይተርስ ዘገባ አመልክቷል። በዓለም አቀፉ ቀይ መስቀል የሕክምና እርዳታ በማግኘት ላይ መሆናቸውም ታውቋል። ባለፉት ወራት ብቻ 2356 ፍልሰተኞች ካናሪ ደሴት ደርሰዋል። ይህ በእንዲህ እንዳለ በሮም ጣሊያን በመቶ የሚቆጠሩ ሰዎች መንግሥት ስደተኞችን በተመለከተ ሊያወጣ እየተዘጋጀ ያለውን ሕግ በመቃወም ሰልፍ አድርገዋል። በጠቅላይ ሚኒስትር ጆርጂያ ሜሎኒ የሚመራው ወግ አጥባቂ ቀኝ ዘመን መንግሥት ስደተኞች ጊዜያዊ የመኖሪያ ፍቃድ የሚያገኙበትን መንገድ አስቸጋሪ የሚያደርግ ደንብ አርቅቆ የሕግ አውጪው ምክር ቤት ሊነጋገርበት መሆኑን የአሶሴትድ ፕሬስ ዘገባ አመልክቷል። ሊግ ፓርቲ የተሰኘውና የስደተኞችን በአገሪቱ መገኘት የሚቃወመው ፓርቲ ስደተኞች ልዩ ከለላ የሚያገኙበት ደንብ እንዲሻር በመጣር ላይ ነው። ልዩ ከለላው ባለፉት ጥቂት ዓመታት ባህር አቋርጠው ጣሊያን የገቡ በሺህ የሚቆጠሩ ፍልሰተኞች ከለላ የሚያገኙበት ደንብ ነው። ደንቡ የስደተኛ ፍቃድ ለማግኘት የማይችሉ ሰዎች በአገሪቱ ለሁለት ዓመታት እንዲቆዩ የሚያስችልና ፍቃዱም እንደ አስፈላጊነቱ የሚታደስ ነው። ይህም ሥራ እንዲሰሩና ቤት እንዲከራዩ ያስችላቸዋል። በሮም በተካሄደው ሰልፍ ላይ በርካታ የሰራተኛ ማኅበራት፣ መንግሥታዊ ያልሆኑ ድርጅቶች፣ ፖለቲከኞችና የተቃዋሚ ፓርቲ መሪዎች ተገኝተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በምዕራብና በማዕከላዊ አፍሪካ 45 ሚሊዮን የሚሆኑ ሰዎች ላለፉት 10 ዓመታት ባልታየ ሁኔታ በሚቀጥሉት ወራት የምግብ ዋስትና ችግር ገጥማቸዋል ሲል የተባበሩት መንግሥታት ድርጅት አስጠንቅቋል። ችግሩ የተባባሰውም በጸጥታ አለመኖር፣ በአየር ንብረት ለውጥ፣ በኮቪድ-19 ወረርሽኝና በምግብ ዋጋ መናር ምክንያት መሆኑን የተመድ የሰብአዊ ወኪል ድርጅቶች አስታውቀዋል። በምዕራብና ማዕከላዊ አፍሪካ በተዛባ ዝናብና ከፍተኛ ሙቀት ምክንያት የምግብ እጥረት እንደገጠማቸውና በዩክሬን የሚካሄደው ጦርነትም የምግብና የማዳበሪያ እጥረት እንዳስከተለ ታውቋል። ከሰኔ እስከ ነሐሴ ባለው ጊዜ ውስጥ የምግብ እጥረቱ 48 ሚሊዮን ሰዎችን ሊነካ እንደሚችል የዓለም የምግብ ፕሮግራም፣ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ እና የምግብና የእርሻ ድርጅቱ ፋኦ እንዲሁም የሕፃናት አድን ድርጅት ዩኒሴፍ አስታውቀዋል። በሳህል የሚገኙ 45 ሚሊዮን ሰዎች ከፍተኛ የምግብ እጥረት እንደሚገጥማቸውም ድርጅቶቹ ጨምረው ገልጸዋል። ኢቱሪ በተባለችው የኮንጎ ዲሞክራሲያዊ ሪፐብሊክ ግዛት በሲቪሎች ላይ በመድረስ ላይ ባለው ጥቃት ምክንያት የጸጥታው ሁኔታ አሳሳቢ መሆኑን የተባበሩት መንግስታት ድርጅት አስታውቋል። ከጥቂት ቀናት በፊት ታጣቂዎች በፈጸሙት ጥቃት 55 ሰዎች መገደላቸውንና ባለፉት 20 ቀናት የተገደሉ ሰዎች ቁጥር 150 መድረሱን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ትናንት ኒውዮርክ ላይ ለዜና ሰዎች ተናግረዋል። በዛ የሚገኙ ማህበረሰቦች እርዳታና ከለላ ይሻሉ ብለዋል ዱጃሪክ። በኢቱሪ ግዛት ለወራት በቆየው ሁከት ምክንያት 1.6 ሚሊዮን ሰዎች መኖሪያቸውን ለቀው ሸሽተዋል። የዓለም የምግብ ፕሮግራም 239 ሺህ ለሚሆኑ ሰዎች የምግብና የገንዘብ እርዳታ ማድረጉንና የመንግስታቱ ድርጅት የተለያዩ እርዳታዎችን በመስጠት ላይ መሆኑን ቃል አቀባዩ ጨምረው ገልጸዋል። በመጨረሻም አድማጮች፣ በ1960ዎቹ ከኢትዮጵያ ተወስዶ ፓናማ ውስጥ መብቀል የጀመረው የቡና አይነት በዋና ከተማዋ አንድ ኩባያ ከ100 ዶላር በላይ በመሸጥ ላይ ነው ተብሏል። በአገሪቱ የቡና ተክል ላይ ችግር የፈጠረውን ፈንገስ ወይም ሸጋታ መቋቋም የሚችለው ጌይሻ የተሰኘው ከኢትዮጵያ የሄደው የቡና አይነት ተፈላጊና ውድ ሆኗል። ፓናማ እንደ ብራዚልና ኮሎምቢያ በዓለም ቀዳሚ የቡና አምራች ባትሆንም ከኢትዮጵያ በመጣው ጌይሻ ቡና ምክንያት ግን በዓለም ጥራት ያለው ቡና የምታዘጋጅ አገር አድርጓታል። በፓናማ ከ70 በላይ የጌይሻ ቡና አምራቾች ሲኖሩ ቁጥራቸው እያደገ ሲመጣ ዋጋው እየጨመረ የመምጣት ዕድል ይኖረዋል ተብሏል። ጌይሻ ቡና ለየት ያለ ግሩም ጣዕም ያለውና በኩባያ ከ100 ዶላር በላይ ማውጣቱ ይገባዋል ሲሉ ቡና ወዳጆች መናገራቸውን የቪኦኤው ኦስካር ሱልባራን ከፓናማ ዘግቧል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ሚያዝያ 11 2015 ነው ዕለቱ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የድምፅና ምስል አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ ዝግጅቶች አሰናጃችን አባየሁ ገበያው ናት። የዕለቱ ዋና አዘጋጅ ቆንጅት ታየ፣ የቀጥታ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ራብ ማክሊን ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምንዘልቀው። ጠቅላይ ሚኒስትር አብይ አህመድ ለምዕራብ ኦሮሚያ ታጣቂዎች የሰላም ጥሪ አቀረቡ። ዛሬ ወደ ነቀምት የተጓዙት ጠቅላይ ሚኒስትር አብይ አህመድ ከአራቱ የወለጋ ዞኖች ከተውጣጡ የማህበረሰብ ክፍል ተወካዮች ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ ሕዝቡ ሰላምን በማረጋገጥ ፊቱን ወደ ልማት እንዲያዞር ማስገንዘባቸውም ተገልጠዋል። ከእኛ የተለየ ሀሳብ ያላቸው ሰዎች ከዛሬ ቀን ጀምሮ በሰላም መግባት ይችላሉ ሲሉም ተደምጠዋል። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ገለልተኛ የሆነ የሶስተኛ ቡድን አደራዳሪነትን ሲጠይቅ ቆይቷል። ጠቅላይ ሚኒስትሩ ግን ከዚህ ጋር በተያያዘ በውይይቱ ላይ ያነሱት ነገር የለም። ናኮር መልካ ነው ካምቦ ተከታዩን ያደረሰን።
ጠቅላይ ሚኒስትር አብይ አህመድ ዛሬ ረቡዕ ጠዋት ከኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ከህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉና ከሌሎችም የክልልና የፌዴራሉ ባለስልጣናት ጋር በመሆን ወደ ነቀምቴ ማብራታቸውን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። ጠቅላይ ሚኒስትሩ ከአራቱም የወለጋ ዞኖች ማለትም ከምስራቅ ወለጋ ዞን ነቀምቴ፣ ከምዕራብ ወለጋ ዞን ጊምቢ፣ ከሆሮ ጉዱሩ ወለጋ ዞን ሻምቡና ከቄለም ወለጋ ዞን ደምቢዶሎ ከተውጣጡ የማህበረሰብ ተወካዮች ጋር ውይይት አድርገዋል። የዛሬው የጠቅላይ ሚኒስትሩ የነቀምቴ ህዝብ ውይይት የተካሄደው በኦሮሚያ ክልል ከሚንቀሳቀሱ ታጣቂዎች ጋር ሰላም ለማውረድ መንግስት ጥረት ማድረጉን ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው በገለጹ በሳምንታት ውስጥ ነው። በውይይቱ ወቅት አንድ ተሳታፊ የምዕራብ ኦሮሚያ ችግር የሰሜኑ ጦርነት በተፈታበት መልኩ ይፈታ ሲሉ ጠይቀዋል።
አባገዳኛ ዶክተር አብይ አህመድ ሙምች ሚኒስትራኛ
የአባገዳ ልጅ ጠቅላይ ሚኒስትራችን በብስለት የሰሜኑ ጦርነት አይተው ያወረዱት ሰላም ወደ ኦሮሚያ ወርዶ በዚህ ብስለት ውስጥ በማለፍ ጦርነት ቆሞልን የተጀመረው የስንዴ ልማት በስፋት እንዲቀጥልልን እንጠይቃለን።
ጠቅላይ ሚኒስትሩ ለጥያቄው በሰጡት ምላሽ ሸማቂዎቹ ከዛሬ ጀምሮ በሰላም መግባት ይችላሉ ሲሉ እንደሚከተለው አብራርተዋል።
በመካከላችን ያለውን ችግር ከፈታን ሌላው ጉዳይ የሚያሳስብ አይመስለኝም። ስለዚህ ሀሳባቸው ከኛ የተለዩ ሰዎች አንደኛ ከዛሬ ቀን ጀምሮ በሰላም መግባት ይችላሉ። ሁለተኛ በሰላም ገብተው ስትራቴጂያቸውን፣ ሀሳባቸውን፣ እቅዳቸውን ለህዝብ መግለጽ ይችላሉ። ለምርጫ ከበዛ 3 ዓመት ይቀረዋል። የወለጋን ህዝብ ጥሩ ሀሳብ ኖሯቸው ካሳመኑ ህዝብ ይመርጣቸዋል። የእኛን ሀሳብ ጠልታችሁ ትግል የምታደርጉ ሰዎችም የሚሰራ መንገድን አታስቁሙ። መንገዱ ለህዝብ ስለሚጠቅም ለኦሮሞ የምትታገሉ ከሆነ ይህ ድል ሊያልፍን ስለማይገባ የመሰረተ ልማት ስራ ማስቆም ትክክል ስላልሆነ ሁላችንም ጠብቀን ልናሰራ ይገባል።
የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ገለልተኛ የሆነ የሶስተኛ ቡድን አደራዳሪነትን ሲጠይቅ ቆይቷል። ቡድኑ እንደሚለው እስካሁን የተጀመረ የሰላም ሂደት የለም። ሌላው የውይይቱ ተሳታፊም የአማራ ጽንፈኞች ሲሉ የገለጿቸው ኃይሎች ጥቃት እንደሚፈጽሙ አመልክተዋል። በዚህ ዙሪያ ጠቅላይ ሚኒስትር አብይ አህመድ ምላሽ መስጠታቸውን አቶ መልካሙ ቡልቲ የተባሉ ተሳታፊ በስልክ ገልጸዋል።
ነገኝ ጉድናሌ ወለጋ አርፋን ኬሰ ከንጅሩ ኬሱማቲ ከራ ዳንጋ አማራ
ከአማራ ጋር በሚዋሰኑ አካባቢዎች የአማራ ጽንፈኞች የወለጋ ንብዝ እንደሚያፈናቅሉ ተነስቷል። እንዲሁም ኦነግ ሸኔም በህዝብ ላይ ጉዳት እያደረሰ መሆኑ ከተሳታፊዎች መካከል ተነስቷል። ጠቅላይ ሚኒስትሩን በሰጡት ምላሽ ከሰላም ጋር በተያያዘ ሰላም በአንድ ሰው ጥረት ስለማይመጣ ህዝቡ በጋራ ሰላሙ እንዲያስጠብቅ እንዲሁም ጥቃት የሚፈጽሙት ላይ የህግ የበላይነት የማረጋገጥ ስለመሆኑ በምላሻቸው ጠቅሰዋል። በሀሳብ ልዩነትም በጫካ ውስጥ ያሉ ታጣቂ በሰላማዊ መንገድ እንዲገቡ፣ ህዝቡም ለሰላሙ ሂደት ከጎኑ እንዲቆም ጠይቀዋል።
አቶ ብራቱ ታደሰ የተባሉ ሌላው የውይይቱ ተሳታፊ በበኩላቸው የስራ አጥነትን ችግር አስመልክቶ ጥያቄ መቅረቡን ጠቅሰው ጠቅላይ ሚኒስትሩ ምላሽ መስጠታቸውን ገልጸዋል።
ጋፊው ጅደብዱማ ረቲ ከነጀቹ ደንደኙ
ለምዕራብ ኦሮሚያ ትልቅ ችግር ስለሆነው የስራ አጥነት ችግር ተነስቷል። ግንባታቸው ተጀምሮ ያልተጠናቀቁ ፋብሪካዎችን በተመለከተም ተጠይቀዋል። እርሳቸውን በችግሩ ዙሪያ እንዲሰራና ችግሩ እንዲፈታ በቅድሚያ የሰላሙ ችግር መፈታት አለበት ሲሉ ነው የገለጹት። ህብረተሰቡ ተሳታፊ ሆኖ ችግሩን በጋራ ለመፍታት እንዲረባረቡ አሳስበዋል።
ጠቅላይ ሚኒስትሩ ህዝቡ ሰላምን ለማረጋገጥ ፊቱን ወደ ልማት እንዲያዞር ስለማስገንዘባቸው በመንግስት ብዙሃን መገናኛዎች ተዘግቧል። በምዕራብ ኦሮሚያ በተለይ በወለጋ ዞኖች ውስጥ በአንድ ወገን ሸኔ በማለት በሚጠሯቸው ታጣቂዎች ማንነትን መነሻ ያደረገ ጥቃት እንደሚፈጽሙ፣ የመንግስትና የተቋማት የስራ ኃላፊዎችንም እንደሚገድሉ ነዋሪዎችና ተፈናቃዮች ሲገልጹ ቆይተዋል። የታጣቂ ቡድኑ የጦር መሪዎች ግን ንጹሐን ሰዎችን አንገልም፣ ብሔርን መሰረት ያደረገ ጥቃትም አንፈጽምም በማለት ያስተባብላሉ። በሌላ በኩል የመንግስት ባለስልጣናትና የአካባቢው ነዋሪዎች የአማራ ጽንፈኞች ሲሉ በሚጠሯቸው ኃይሎች ጥቃቶች እንደሚፈጸሙ ይናገራሉ። በአካባቢው የሚኖሩ የአማራ ተወላጆች ደግሞ ራሳችንን ከጥቃት ስንጠብቅ ጽንፈኛና ፋኖ እንባላለን ሲሉ መግለጻቸው ይታወሳል። በምዕራብ ኦሮሚያ ከ4 ዓመት በላይ ያስቆጠረው የጸጥታ ችግር በህብረተሰቡ ኑሮ ላይ ስጋት እንዳሳደረ መቀጠሉ ከዚህ ቀደም ስንዘግብ መቆየታችን የሚታወስ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ከነቀምት ወደ አዋሽ እንሻገራለን።
በአዋሽ ከተማ በታጣቂዎች ጥቃት ግድያ መፈጸሙ ተገለጠ። በአፋር ክልል አዋሽ ከተማ ውስጥ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው መገደሉንና ሁለት ሰዎች መቁሰላቸውን አንድ የአካባቢው ነዋሪ ለአሜሪካ ድምፅ ገልጠዋል። ጥቃቱ የተፈጸመው የኢትዮጵያ መንግስት ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ኃይሎች መሆናቸውን ነዋሪው ተናግረዋል። የአዋሽ ከተማ ሚሊሻ ጽህፈት ቤት ኃላፊም በአካባቢው በስም ከተጠቀሰው ታጣቂ ውጪ የሚንቀሳቀስ ኃይል የለም ይላሉ። የታጣቂ ቡድኑ ዓለም አቀፍ ቃል አቀባይና በዩናይት ስቴትስ እዚህ ቨርጂኒያ የሚኖሩት ኦዳ ተርቢ በበኩላቸው በተጠቀሰው አካባቢ እንቅስቃሴ የሚያደርግ ታጣቂ የለንም ሲሉ ድርጊቱን ያስተባብላሉ። አዲስ ቸኮል ነው የተከታተለው።
በአፋር ክልል አዋሽ ከተማ ውስጥ ከትላንት በስቲያ ሰኞ መጋቢት 9 ቀን 2015 ዓ.ም ሌሊት ታጣቂዎች ጥቃት መፈጸማቸውን በተጠቀሰው ከተማ እንደሚኖሩ በስልክ የገለጹልን አቶ ሙመድ አባሶ የተባሉ ነዋሪ ነግረውናል። በጥቃቱ ከሞቱትና ከቆሰሉት ውጭ እገታ መፈጸሙን የአዋሽ ከተማ ነዋሪው አቶ ሙመድ ይናገራሉ።
ከአዋሽ 7 ኪሎ ከተማ አላለሞ ቀበሌ ይባላል ቦታ ሆነች መጡ። ከሌሊቱ 6 ሰዓት ጦርነት ከፍቶ ሁለት ሰው ቆስሎ አንድ ሰው ይዞ ሄደዋል። እዛ በቤቶች ላይ ጫፍ ላይ ያለው ቤቶች ላይ በመኪና መጥቶ ነው ሰው የወሰዱት። እዛ የሞቶ የቆሰለ ሰው አንድ ሰው ትናንትና ቀብረናል። ከፓርክ በመኪና ተወስዶ መሳሪያ ተወስዶበት በዛ ሾልኮ ነው ከመኪና ወርቆ ነው የቀረውና በጣም የተደራጀ ኃይል መኪና ያለው።
የከተማ ሚሊሻ ጽህፈት ቤት ኃላፊ አቶ ኑሩኤል ለማ በበኩላቸው ሸኔ ብለው ከጠሩ ታጣቂ በስተቀር በአካባቢው የሚንቀሳቀስ ሌላ ታጣቂ ኃይል እንደሌለ ይናገራሉ።
ከተማው መግቢያ አካባቢ ላይ አፈር ሰፈር አለ። እነዛ አፈር ሰፈር ያለበት ሰፈር መጥቶ ነው ሰዎች ጥቃት ያደረሱ። ምንም ኢንፎርሜሽን የሌላቸው አፋሮች ቤት ውስጥ አፍጥሮ ቤት ውስጥ ያሉትን ህዝብ ላይ ቀጥታ ተኩስ ነው የጀመሩት።
እነማን ናቸው ተኩስ የጀመሩት?
እኛ በእርግጠኝነት እነዚህ ነው ባንልም እነዚህ ኦነግ ሸኔ ነው የሚባለው።
ማለት ኦነግ ሸኔ ነው የሚል ጥርጣሬ ለመያዝ ያበቃችሁ መነሻ ምንድን ነው?
መነሻው እነሱ ከዚህ በፊትም እንደዚሁ መሀል አስፋልት ላይ መኪና ይዘርፋሉ። ፓርክ አለ፣ ከበታህራና አዋሽ ከተማ መሀል ብሔራዊ ፓርክ አለ። እዛ ፓርክ አካባቢ ሁልጊዜ ከባድ መኪናም ይህ መንገድ ኢንተርናሽናል ጥቁር አስፋልት የሚዘዋወሩ መኪኖች ይዘርፋሉ። ስለዚህ እነዚህ ሁልጊዜም ምልክቶች እዛ አካባቢ ስለሚታይ ብዙ ጊዜም ኢንፎርሜሽን ስለሚሰጠን እነሱ ነው። ሌላ አካል ሊሆን የሚችል ጥርጣሬ ሊያሳድርብ የሚችል አካል የለም።
አቶ ኑሩ በጥቃቱ ስለደረሰው ጉዳት ሲያስረዱም
አንድ ልጅ አፍኖ ወስዶት ነበር እና እነሱም መሀል ላይ ከመኪና ዘሎ ጫካ ውስጥ አምልጧቸው ነው የወጣው። ሶስት ሰዎች ቆስሎ ነበረ በሰዓቱ። ሁለቱ አሁን ቆስለኞች፣ አንዱ ሞቷል።
የአዋሽ ከተማ ነዋሪው አቶ መድ አያይዞም መንግስት አስፈላጊውን ጥበቃ ለዜጎች ማድረግ አለመቻሉን ተችተዋል።
የተደራጀ ሌባ ማፊያ ብዙ መኪና ይዞ በመኪና በሚንቀሳቀሱበት ዘመን ሆኗል። በአሁን ዘመን ወይም በራሳችን እንዳናስከበር መንግስት አለ ይባላል። ሀገር መከላከያ አለ፣ ፌዴራል ፖሊስ አለ እና ይህ ባለበት ቦታ ነው ይህ ሁሉ የተደረገው እና በጣም ያሳዝናል። ሰው ያልሞቱበት ሰው ምንም ላይመስልበት ይችላል።
የኢትዮጵያ መንግስት ሸኔ በሚል በአሸባሪነት የፈረጀው እና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይ እና በዩናይትድ ስቴትስ ቨርጂኒያ የሚኖሩት ኦዳ ተርቢ በአፋር ክልል አዋሽ ውስጥ የእነሱ ታጣቂዎች እንደማይንቀሳቀሱ እና ስለ አፋርም ምንም የሚመለከታቸው ነገር እንደሌለ ተናግረዋል። የተባለውንም ጥቃት እኛ አልፈጸምንም በማለት አስተባብለዋል። ከስድስት ወራት በፊትም ቢያንስ 14 ሰዎች የተገደሉበት ተመሳሳይ ጥቃት በአዋሳኙ የኦሮሚያ ክልል መተሃራ ከተማ ተፈጽሞ የነበረ ሲሆን በወቅቱ የድርጊቱ ፈጻሚ ኦነግ ሸኔ ነው ሲሉ የከተማው አመራር ለአሜሪካ ድምጽ ቃላቸውን ሰጥተው እንደነበር ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። ክቡራትና ክቡራት አድማጭ ተመልካቾቻችን የረቡ ምሽት ዝግጅታችን ይቀጥላል። የመጽሔቱ ትንታኔዎችም በተከታዩ ዘገባ ወደ አዲስ አበባ ይመልሱናል። በባለስልጣናት ግድያ፣ በማሴር ሁከትና ብጥብጥ መፍጠር በሚል ወንጀል ተጠርጥረው በእስር ላይ የሚገኙት የዩኒቨርሲቲ መምህራንና በበጎ አድራጎት ስራ ላይ የተሰማሩ 5 ግለሰቦች ትላንት የጊዜ ቀጠሮ ችሎት ቀርበው ለፖሊስ ተጨማሪ ምርመራ ጊዜ መፈቀዱን ከጠበቆቻቸው አንዱ ሰለሞን ገዛሃኝ ተናገሩ። በተመሳሳይ ወንጀል ተጠርጥረው በእስር ላይ የሚገኙና በአንድ መዝገብ ስር ጉዳያቸውን በመከታተል ላይ ከሚገኙ 9 የዩቲዩብና ሌሎች የማህበራዊ ብዙሀን መገናኛ ባለሙያዎች በዛሬው ዕለት የጊዜ ቀጠሮ ችሎት ቀርበዋል። ኬኔዲ አባተን የተከታተለው
በመንግስት ከፍተኛ አመራሮች ላይ ጥቃት በመፈጸም ሀገራዊ ሁከትና ብጥብጥ ለመፍጠር በመንቀሳቀስ ወንጀል ጠርጥሬያቸዋለሁ በማለት ፖሊስ በረዳት ፕሮፌሰር ሲሳያው ግቸው ስር የክስ መዝገብ የከፈተባቸው አምስት ግለሰቦች ትናንት የፌደራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርበዋል። ከ14 ቀናት የጊዜ ቀጠሮ በኋላ ትናንት ሚያዝያ 10 ቀን ለሁለተኛ ጊዜ ፍርድ ቤት የቀረቡት ተጠርጣሪዎቹ ተጨማሪ የ8 ቀናት ጊዜ ቀጠሮ እንደተፈቀደባቸው ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል።
ፖሊስ ሌላ ተጨማሪ የምርመራ ጊዜ የሚጠይቅበትን ሰነድ አዘጋጅቶ ያንን አንብበናል። የተሰሩ ስራዎችን ዘርዝሯል። ቃላቸውን ተቀብለናል የሚል አንዳንድ ስራዎችን ይህን ስራ ሰርተናል የሚቀሩን ስራ ብሎ ከተለያዩ ባንኮች ደብዳቤ ምላሽ ማስመጣት፣ የቴክኒክ ማስረጃ ማስመጣት፣ አብዛኛዎቹ ቴክኒክ ማስረጃ ና ጸጥታ ጋርና ግብረ አበር ጋር ስለተያያዘ ነው። እነዚህ ምክንያት በማድረግ ሌላ መጀመሪያ ሰባት ቀን የጠየቀው በእኛ በጠበቆች በኩል በሶስት ከፍለን ያየ ናቸው። አንደኛው ከመንግስት መስሪያ ቤት የሚመጣ ነው፣ ማስረጃዎች ናቸው። ሁለተኛው ግብረ አበርን በተመለከተ ግለሰባዊ ስለሆነ ወንጀል ግብረ አበርን በመያዝ በማለት ተጠርጣሪን በእስር ማቆየት ተገቢ አይደለም ነው። እንደውም አንድ የተነሳው ግብረ አበሮችን እኮ መንግስት ጥበሽ እንደውም በቴሌቪዥን እንዲህ ያለ ስራ ሰርተዋል እያለ በመናገሩ ግብረ አበሮች እንኳን ምናልባት ስራ እንኳን ተሰራ ይባል የጠፉ ናቸው፣ ግማሾቹም ሊሸሹ የሚችሉ ናቸው። ስለዚህ እነዚህን ለመያዝ በማለት ተጠርጣሪዎችን በእስር ማቆየት እና 14 ቀን ሌላ 14 ቀን ተጨማሪ እንዲሰጥ የሚያስችል ምክንያት አይደለም ነው። ሌላው ከጸጥታ ችግር ጋር በተነሳ አማራ ክልልን ጸጥታ በተመለከተ አሁን ያለው ሁኔታ መንግስትን በግልጽ እንዳስቀመጠው ጸጥታው ወደ ነበረበት ተመልሷል የሚልም መግለጫ ሰጥቷል። ይሄ ማለት ደግሞ ሄዶ መስራትም የሚያስችል ነው፣ ገና ጸጥታው እስከሚመለስ ድረስ የሚባል ነገር ተገቢ አይደለም የሚል ነው። ፍርድ ቤቱም የሁለታችንን ርክር ከሰማ በኋላ የተጨማሪ የ8 ቀን በመፍቀድ ለሚያዝያ 18 ቀጠሮ ተቀጥሯል።
እንደ ክሱ አቀራረብ አምስቱ ግለሰቦች የተከሰሱት በአዲስ አበባ፣ በባህር ዳር፣ በአዳማ እና በድሬዳዋ ከፍተኛ የመንግስት አመራሮችን ኢላማ ያደረጉ ጥቃቶችን በመፈጸም ሀገራዊ ሁከትና ብጥብጥ ለማስነሳት ሲንቀሳቀሱ ነበሩ በሚል ነው። የጸጥታና የደህንነት የጋራ ግብረ ኃይል በቁጥጥር ስር አውያቸዋለሁ ካላቸው በርካታ ግለሰቦች መካከል በክስ መዝገቡ ጉዳያቸውን በመከታተል ላይ የሚገኙት አምስቱ ግለሰቦች በመምህርነት፣ በበጎ አድራጎት አገልግሎትና በግል ስራ ላይ ተሰማርተው የሚገኙት ረዳት ፕሮፌሰር ሲሳያው ግቸው፣ ፕሮፌሰር ማዕረጉ ቢበይን፣ ሄኖክ አዲሱ፣ ሰለሞን ልመንህ፣ አቶ ወርቁ ተስፋዬ እንዲሁም የባልደራስ ምክትል ፕሬዝደንት አቶ አመሃዳኘው ሲሆኑ ከመካከላቸው አቶ ወርቁ ተስፋዬ በዋስ መለቀቃቸው ይታወቃል። በዚሁ የግብረ ኃይሉ ዝርዝር ውስጥ ስማቸው ባይካተትም የባልደራስ ምክትል ፕሬዝደንት አቶ አመሃዳኘው ከነረዳት ፕሮፌሰር ሲሳያው ግቸው ጋር በአንድ የክስ መዝገብ ስር ጉዳያቸውን በመከታተል ላይ ይገኛሉ። ግለሰቦቹ በጋራ ግብረ ኃይሉ በቁጥጥር ስር የዋሉት መጋቢት 22 ቀን 2015 ዓ.ም እንደነበር ይታወሳል። በሌላ በኩል በተመሳሳይ ወንጀል ተጠርጥረው በእስር ላይ የሚገኙ የዩቲዩብ እና ሌሎች የማህበራዊ መገናኛ ዘዴ ባለሙያዎችም በዛሬው ዕለት የጊዜ ቀጠሮ ችሎት ቀርበዋል። በመጀመሪያው የፍርድ ቤት ውሎ የተሰጠው የ13 ቀን የምርመራ ጊዜ እንዳልበቃው ለችሎቱ የገለጸው ፖሊስ ተጨማሪ 14 ቀናት የጠየቀ ሲሆን ፍርድ ቤቱ በፖሊስ ጥያቄ ላይ ውሳኔውን ለማሳወቅ ለነገ ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ተናግረዋል።
የዛሬ ቀጠሮ እነ ሰይፈ ተስፋ የሚል ነው። ዶክተር አዳነ ደሞዝ እነ ጋዜጠኛ አባይ ዘውዱ ያሉበት እና 9 ናቸው። ስለዚህ 9ኙም የተጠረጠሩበት እነ ፕሮፌሰር ሲሳይ አይነት ክስ ነው። ያው ነው ሁከት እና ብጥብጥ በአማራ ክልል በማደራጀት በጦር መሳሪያ የታገዘ ምናምን በሚል ነው። አንድ አይነት ነው። ፖሊስ 14 ቀን ጠይቋል። ተጨማሪ የሰራቸው ስራዎች አሉ። 14 ቀን የጠይቃቸው አንድ አይነት ናቸው። ምስክርን ቃለ መቀበል፣ ምግብ ረብሮችን ለመያዝ መንግስት ተቋማት ማስረጃ እስከሚመጣ ድረስ እስከሚቀርብልን ድረስ የሚል አንድ አይነት ይዘት ያለው ነው። በእኛ በኩል የቀረበው ያው ለና ሳይ እንዳቀረቡ ነው አይነቱ ነው። ግብረ አበሮችን በተመለከተ ግብረ አበርን ለመያዝ ተብሎ ተጠርጣሪ በስር ማቆየት የለበትም ነው። ሌሎቹ ማስረጃዎች በተመለከተ ይመጣሉ ማምጣት ስለሆነ ከመንግስት ተቋማት የሚመጡ ማስረጃው ስለሆነ ይህን ማስረጃ ደግሞ ተጠርጣሪዎች ከስር ቢለቀቁ ሊያጠፉት የማይችሉ ስለሆነ ህጋዊ ምክንያት የለውም የሚል ነው። ይህንን በማየት ፖሊስ የምርመራ መዝገቡን ለዛሬ እንዲያቀርብና ውጤቱን ለመጠባበቅ ለነገ 3 ሰዓት ተቀጥሯል።
ሁከት እና በጥብጥ በመፍጠር እንዲሁም ህገ መንግስታዊ ስርዓቱን በኃይል ለመናድ በመንቀሳቀስ ወንጀል ጠርጥሬያቸዋለሁ በማለት ከሰሞኑ ፖሊስ በተለይ በዩቲዩብ እና ሌሎች የማህበራዊ መገናኛ ዘዴዎች ላይ የሚሰሩና ፖለቲካዊ ትንታኔዎችን የሚሰጡ በርካታ ባለሙያዎችን በቁጥጥር ስር ማዋሉ ይታወቃል። ይህ የፖሊስ አካሄድ የብዙሃን መገናኛ አዋጁን የሚጻረር ነው በሚል ከልዩ ልዩ አካላት ተቃውሞ እየተሰማበት ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር፣ የኢትዮጵያ መገናኛ ብዙሃን ምክር ቤት እንዲሁም ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ድርጊቱን ከተቃወሙት መካከል ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች፣ መጽሔቱ ዘገባዎች ይቀጥላሉ። አሁን ደግሞ ከአዲስ አበባ ወደ መቀሌ እናቅና። በሰሜን ኢትዮጵያው ጦርነት ሳቢያ በትግራይ ከሶስት ዓመታት በላይ ተስተጓግሎ የቆየው ትምህርት ሚያዝያ 23 2015 ዓ.ም እንደሚጀመር የክልሉ ትምህርት ቢሮ አስታወቀ። በክልሉ ከሶስት ዓመታት በላይ ተዘግተው የቆዩ ትምህርት ቤቶች ተከፍተው የመማር ማስተማር ሂደቱን ለማስጀመር መሰናዶ እየተጠናቀቀ ስለመሆኑ የቢሮ ኃላፊ ዶክተር ኪሮስ ጉሽ ተናግረዋል። ተማሪዎችም ከትምህርት ርቀው ያሳለፏቸውን ዓመታት ለማካካስ በአንድ ዓመት የሁለት መንፈቀ ዓመት ትምህርቶችን በመሸፈን ለማስተማር የታቀደ መሆኑን አመልክተው ከፍ ባለ ጫና እንደሚፈጸምም ጠቁመዋል። የቢሮ ኃላፊ ሙልጌታ ጽብሀ የተማሪዎቹንና የመምህራኑን አስተያየቶች አካቶ ተከታዩን አድርሶናል።
በትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በ2012 መጋቢት ወር በኮቪድ-19 እንዲሁም በሰሜን ኢትዮጵያው ጦርነት ምክንያት በክልሉ ትምህርት ተቋርጦ በመቆየቱ ተማሪዎች ከትምህርት ቤት ርቀው መቆየታቸውን አውስተዋል። የሰላም ስምምነቱ ተከትሎ በክልሉ የተዋቀረው ጊዜያዊ አስተዳደር ቅድሚያ ከሚሰጣቸው ተግባራት አንዱ ትምህርት በመሆኑ ከ12 ቀናት በኋላ በክልሉ ትምህርት ለመጀመር ዝግጅት በመጠናቀቅ ላይ መሆኑን ገልጸዋል።
ጸገኑ ተጸጊኑ ዳስ ውንት ኮይኑ ዳስ ኣብ እግሪ ዝኾነ ጽላል ውን ተኮይኑ ዝኾነ እግሪ ጽላል
ካለው የሚጠገነውን ጠግነን ከሌለም ድንኳን ጥለንም ይሁን በማንኛውም መጠለያ ቦታ እንዲሁም በዋሻ ትምህርቱን እናስጀምረዋለን። ይህም ቀደም ሲል አንጠፋም ብለን የታገልነው ትግልና በአሁኑ ወቅት ደግሞ ትግራይን ዳግም የመገንባት ሂደት አካል ነው። በዚህ መሰረት የትግራይ ጊዜያዊ አስተዳደር ካቢኔ የፊታችን ሚያዝያ 18 ቀን የተማሪዎች ምዝገባ እንዲጀመር፣ ሚያዝያ 23 ቀን ደግሞ በአንደኛና በሁለተኛ ደረጃ ትምህርት ቤቶች የመማር ማስተማር ሂደቱ እንዲጀመር ወስኗል።
በትግራይ ክልል ጦርነቱ ሲጀመር 2200 የአንደኛ ደረጃም 271 ደግሞ የሁለተኛ ደረጃ ትምህርት ቤቶች እንደነበሩ የጠቀሱት የትምህርት ቢሮ ኃላፊው በእነዚህ ትምህርት ቤቶች ከ12 ሚሊዮን በላይ መጻሕፍት፣ ከ300 ሺህ በላይ የላብራቶሪ እቃዎች እንደነበሩ አስታውሰዋል። ከነዚህም 80 በመቶ የሚሆኑት በጦርነቱ መውደማቸው ገልጸዋል። የውስጥ ችግሮችና የውጭ ተግዳሮቶችን በመቋቋም የተቋረጠውን ትምህርት በተቻለ አቅም ለመጀመር መታቀዱን የቢሮ ኃላፊው በአጽንኦት ተናግረዋል። ከነገ ጀምሮ በጦርነት ወቅት በትምህርት ቤቶች የተቀበረ ፈንጅ እንዳይኖር የማሰስና የማጽዳት ስራ በባለሙያዎች እንደሚጀመርም ጠቁመዋል።
ስታስቲካ ለስርዓ ከለካ ዕድመ መበገሲ ጌርካ 2.4 ሚሊዮን ተማሃራ እዩ ናብ ቤት ትምህርት ክመጽእ።
እድሜን መነሻ አድርገን ስታቲስቲካዊ መረጃውን ስንመለከት ወደ ትምህርት ቤት እንደሚገቡ የሚጠበቁት 2.4 ሚሊዮን ተማሪዎች ናቸው። በተለያዩ ምክንያቶች ከዚህ በታች ሊሆን የሚችልበት እድልም ይኖራል። ትምህርት የሚጀመርባቸው አካባቢዎች ደግሞ የክልሉ ጊዜያዊ አስተዳደር በኃላፊነት ተረክቦ የሚመራቸውን ሁሉ ያካትታል።
ዶክተር ኪሮስ አያይዞም ከነገ ሚያዝያ 12 ቀን 2015 ዓ.ም ጀምሮ መምህራን ወደ የአካባቢያቸው በመመለስ ሪፖርት እንዲያደርጉ ጥሪ አቅርበዋል። የተስተጓጎለው የትምህርት ዘመን ለማካካስ በመምህራኑም በተማሪዎቹም ላይ ጫና እንደሚኖር ያመለከቱት ዶክተር ኪሮስ በአንድ ዓመት የሁለት ዓመት የትምህርት ዘመን ለማስተማር መታቀዱን ያስረዱት ስለ ትምህርት መጀመር አስመልክቶ አስተያየት የጠየቅናቸው የሐፄ ዮሐንስ መሰናዶ ትምህርት ቤት ጊዜያዊ ርዕሰ መምህር መምህር አጽብሃ ፍሳ በጉጉት ነው የምንጠብቀው ብለዋል።
ትምህርት ጀመራ ሲባል እኛ በጉጉት ነው የምንጠብቀው፣ በደስታ ነው የምንቀበለው። ምክንያቱም ያው ትግራይ በደረሰው በጦርነት ምክንያት ብዙ ውድመት ደርሰዋል። ግን ውድመቱ እየቀጠለ መሄድ የለበትም። ተማሪ ወደ ትምህርት ቤት መጥቶ ትምህርት እንዲጀመር እኛም እንደ ርዕሰ መምህር፣ እንደ አስተማሪ፣ እንደ የትምህርት ቤት ማህበረሰብ አካል ትምርት ለመጀመርኛ በደስታ ነው የምንቀበለው። ምክንያቱም ከሶስት ከአራት አመት በላይ ከትምርት ርቆ የነበረ የትምርት ቤት ተማሪ፣ አስተማሪ፣ የትምርት ቤት አጠቃላይ ሰራተኛ ወደ ስራ ለማስገባት መንግስት ጊዜ አስተዳደሩ ከፈቀደ ያው እኛም የኛ ጥያቄ ነበር። ለምን ትምህርት አይጀመርም? በጊዜ አይጀመርም? በተገኘበት ሀብት ይዘን ለምን አንጀምርም የሚል ጥያቄ ስለነበረ ያው ምርት ይጀምራል ሲባል እኛ በጉጉት ነው የምንጠበቀው፣ በደስታ ነው የምንቀበለው። ባለን ሪሶርስ መሰረት ነው መስራት የምንችለው። ከዛ ያው ሪሶርስ በአንድ ሌሊት መሟላት አይቻልም እና በሚቀጥለው አንድ በአንድ በደረጃ በደረጃ እየፈታን ትምህርት እንዲጀመር እኛም የበኩላችን አስተዋጽኦ ለማድረግ ዝግጁ ነን።
ጦርነቱ በተለይ በህጻናትና አዳጊ ተማሪዎች ላይ ትቶ ያለፈውን ሰቆቃና ያሳደረውን የስነ ልቦና ጫና ለማቃለል በየትምህርት ቤቱ የሚገኙ የስነ ልቦና ባለሙያዎችን በመጠቀም መምህራኑን፣ ተማሪዎችን ለማገዝ ተዘጋጅተናል ሲሉ ገልጸዋል። ዮሐና ኃይልሽ በመቀለ ከተማ የቅሳነት አንደኛ ደረጃ ትምህርት ቤት ተማሪ ነበረች። ትምህርት ሲቋረጥ የስድስተኛ ክፍል ተማሪ እንደነበረች ጠቅሳ በአሁኑ ጊዜ ትምህርት ቤቷ የተፈናቃዮች ማዕከል ሆኖ እንዳለ ገልጻለች።
ስድስት አቋርጫና ዘጠኛ ክፍል ሆን ነበር። ከዛ ደግሞ ትምህርት በመዝጋቱ በጣም ነው ያዘነው። ትምህርት ሊከፍቱልኝ ስላሰቡ ግን በጣም ደስ ብሎናል። ትምህርታችን ቅሳነት ቤት ትምህርት ነው የሚባለው። አሁን ግን ተፈናቃዮች ስለገቡበት እነሱም ወደ ቦታቸው ከተመለሱ ትምህርት ይከፈታል።
በአሁኑ ጊዜ በትምህርት ቤቶች ያሉ ተፈናቃዮች ወደ የአካባቢያቸው እንዲመለሱ አሊያም ወደ ሌላ ማቆያ ቦታ እንዲወሰዱ ይደረጋል ሲሉ የትግራይ ክልል የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አመሰግናለሁ ሙሉጌታ። ክቡራትና ክቡራን አድማጭ ተመልካቾቻችን የአገር ውስጥ ዘገባዎችን አጠናቀን አሁን ወደ ዓለም አቀፍ ርዕሶች ነው የምናመራው። ወደ ጎረቤት ሱዳን ጉዳይም ይወስደናል። የካርቱሙ ግጭት ጦርነት ቀጥሏል። ለአምስት ቀናት በቀጠለው ጦርነት የሟቾች ቁጥር 270 መድረሱም ተመልክቷል። የሱዳን ዋና ከተማ ካርቱም ዛሬ ረቡዕ ለአምስተኛ ቀን ከባድ ጦርነት እየተካሄደባት መሆኑን በዩናይትድ ስቴትስ አደራዳሪነት ተደርሶ የነበረው የ24 ሰዓት ተኩስ ማቆም ስምምነትም ተግባራዊ ሳይሆን መቅረቱ ተመልክቷል። በግጭቱ ምክንያት በርካታ ሆስፒታሎች ከአገልግሎት ውጭ መሆናቸውና መስሪያ ቤቶችና ትምህርት ቤቶችም መዘጋታቸውን የተለያዩ ዓለም አቀፍ ተቋማት ይፋ ያደረጉ ሲሆን በርካታ ዝርፊያዎችና ጥቃቶች መፈጸማቸውን እንዲሁም አገልግሎት መስጠት ባላቋረጡ ዳቦ ቤቶች ረጅም ወረፋ መታየቱም ተዘግቧል። ከተለያዩ ዜና ምንጮች የተሰበሰቡትን እነኚህን መረጃዎች ጨምቃ ስመኝሽ የቆየ እንደሚከተለው አሰናድተዋለች።
በዩናይትድ ስቴትስ አደራዳሪነት በሱዳን የጦር ሰራዊትና ተቀናቃኝ ኃይሎች መካከል የተደረሰው የ24 ሰዓት ተኩስ ማቆም ስምምነት መክሸፉን ተከትሎ የሱዳን ዋና ከተማ ጎዳናዎች ላይ የሚደረገው ጦርነት ሮብለትም ቀጥሎ ውሏል። በማዕከላዊ ካርቱም የመከላከያ ሚኒስቴር መስሪያ ቤቱንና የከተማውን ዓለም አቀፍ አውሮፕላን ማረፊያ ዙሪያ ተዋጊዎች አጥለቀለቁት ሲሆን ከፍተኛ ድምጽ ያላቸው ፍንዳታዎችና የተኩስ ድምጽ ሲሰማ ውሏል። በርካታ የካርቱም ነዋሪዎችን ከቤታቸው እንዳይንቀሳቀሱ ያስገደደውን የአራት ቀናት ጦርነት ለማቆም በአሜሪካ፣ የተባበሩት መንግስታት ድርጅትና የአፍሪካ መሪዎች ግፊት ማክሰኞ ጠዋት የተደረሰውን የተኩስ ማቆም ስምምነት ለማክበር የሱዳን ጦር አዛዥ ጀነራል አብደል ፈታህ አልቡርሃንና የፈጥኖ ደራሽ ድጋፍ ሰጪ ወይም በምህጻረ ቃሉ አርኤስኤፍ ተብሎ የሚጠራው ኃይል አዛዥ የሆኑት ጀነራል መሐመድ ሐምዳን ዳጋሎ ህዝባዊ መግለጫ ቢሰጡም ጦርነቱ ግን ማክሰኞ ምሽቱን ቀጥሎ አድሯል። ጦርነቱ ከጀመረ ጊዜ አንስቶ እስካሁን ቢያንስ 270 ሰዎች ሲሞቱ 2600 ደግሞ መቁሰላቸውን የዓለም ጤና ድርጅት የሱዳንን የጤና ሚኒስትር ጠቅሶ አስታውቋል። ሮይተርስ ያነጋገራት በካርቱም ምስራቃዊ ዳርቻ የምትኖር ግለሰብ ማክሰኞ ከቤቷ አቅራቢያ ከተካሄደው የአየር ድብደባና የተኩስ ጥይት በኋላ ሮብ ማለዳም ከባድ ውጊያ መቀጠሉን ገልጻ መተኛት አልቻልንም። ጸጥታ የነበረበት ብቸኛው ሰዓት ከሌሊቱ 9 ሰዓት እስከ ንጋቱ 11 ሰዓት የነበረው ጊዜ ብቻ ነው ብላለች። በሰሜን ካርቱም ባህሪ ወረዳ የሚገኘው የአህመድ ቃሲም የህፃናት ሆስፒታል ሜዲካል ዳይሬክተር የሆኑት መሐመድ አልሙስታፋም እንዲሁ ስለ ሁኔታው ለአሶሲየትድ ፕሬስ ያስረዱ ይህን ብለዋል።
ሆስፒታሉ እስከ ቅዳሜ ጠዋት 5 ሰዓት ድረስ ስራውን ቀጥሎ ነበር። በሆስፒታሉ የነበሩት 21 ዶክተሮችና 38 ነርሶች ናቸው። ሁከቱና የጸጥታው ጥረቱ እየተባባሰ ሲሄድ ግን ዶክተሮቹ በጽኑ ህሙማን ክፍል ውስጥ ካሉት በስተቀር ሌሎች ታማሚዎችን ማስወጣት ነበረባቸው። ብዙ ጥረት እየታየ ነው። ሐኪሞቹ እንኳን ለቀው ሄደው ሆስፒታሉ ውስጥ አንድም ሰው የለም።
ተኩስ የማቆም ስምምነቱ የተደረሰው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቡርሃንና ዳጋሎ ጋር በስልክ ከተነጋገሩና ጦርነቱን በአስቸኳይ በማቆም ሰብአዊ እርዳታ እንዲዳረስ እንዲፈቅዱ ካሳሰቧቸው በኋላ ነበር። የአሜሪካ የውጭ ጉዳይ ሚኒስትርም ብሊንከን፣ ቡርሃንና ዳጋሎ በሱዳን የሚገኘው ዓለም አቀፍ ማህበረሰብ ደህንነቱ የተጠበቀ መሆኑን የማረጋገጥና የሲቪሎች፣ የዲፕሎማቲክ ሰራተኞችና ሰብአዊ ሰራተኞች ደህንነትን የማስጠበቅ ኃላፊነት እንዳለባቸው ማሳሰባቸውን ገልጿል። ብሊንከን ለሁለቱ የሱዳን ተቀናቃኞች ያቀረቡት ጥሪ በሰሜን አፍሪካዊቷ ሀገር ሰላም እንዲሰፍን ከሚደረጉት ዓለም አቀፍ ጥረቶች መካከል አንዱ ሲሆን በጃፓን ካርዞዋ ከተማ በተካሄደው የቡድን ሰባት የበለጸጉ ሀገራት ስብሰባ ላይ የተካፈሉት የውጭ ጉዳይ ሚኒስትሮች ባወጡት መግለጫ ጦርነቱን አውግዘዋል። የተኩስ ማቆም ስምምነቱን መክሸፍ ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሱዳንን ግጭት የሚከታተል ልዩ ግብረ ኃይል ማቋቋሙን ቃል አቀባዩ ኔድ ፕራይስ ገልጸዋል። ቃል አቀባዩ ለአሜሪካ ድምፅ እንዳረጋገጡት የሱዳን ወታደራዊ ግጭት ግብረ ኃይሉ ከሱዳን ጋር የተያያዘ የመስሪያ ቤቱን እቅድ፣ አስተዳደርና የሎጂስቲክ ጉዳዮች ይከታተላል። ዩናይትድ ስቴትስ በሱዳን የጦር ኃይሎችና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች ወይም አርኤስኤፍ መካከል የተፈጠረውን ሁከት በከፍተኛ ሁኔታ ታወግዛለች ያሉት ፕራይስ በሁለቱ ወገኖች መካከል እየተደረገ ያለው ውጊያ የሱዳናውያንን ደህንነት አደጋ ላይ የሚጥልና የሱዳንን ዲሞክራሲያዊ ሽግግር ወደ ነበረበት ለመመለስ የሚደረገውን ጥረት ያዳክማል ብለዋል። ካርቱም የሚገኘው የአሜሪካ ኤምባሲ ትላንት ማክሰኞ ባወጣው የጸጥታ ማስጠንቀቂያ እስካሁን በሱዳን ውስጥ ሕይወታቸው ያለፈ ወይም ጉዳት የደረሰባቸው የአሜሪካ ዜጎች ስለመኖራቸው መረጃ እንዳልደረሰው ገልጾ ካርቱም ባለው የጸጥታ ችግርና በአይሮፕላን ማረፊያው መዘጋት ምክንያት የአሜሪካ መንግስት ዜጎችን የማስወጣት እቅድ እንደሌለው ገልጿል። ሆኖም መግለጫው አክሎ በሱዳን ያሉ የአሜሪካ ዜጎች እንደዚህ ባለ አስቸጋሪ ሁኔታ ውስጥ ደህንነታቸውን ለመጠበቅ የራሳቸውን ዝግጅት ማድረግ ይኖርባቸዋል ሲል አሳስቧል። ሌላ ተጨማሪ መረጃ እስኪወጣም የአሜሪካ ዜጎች ከቤት እንዳይወጡም አስጠንቅቋል። ይህ በእንዲህ እንዳለ በሱዳን ያለው ሁኔታ አሳሳቢ መሆኑንና በሱዳን የጦር ኃይሎችና በአርኤስኤፍ መካከል እየተደረገ ያለው ጦርነት በርካቶችን እንዳይንቀሳቀሱና መሰረታዊ የጤና አገልግሎት እንዳያገኙ እንዳገዳቸው ድንበር የለሽ የሐኪሞች ቡድን አስታውቋል። የቡድኑ የስራ እንቅስቃሴ ስራ አስኪያጅ አብደላ ሁሴን አብደላ በሰሜን ዳርፉር ኤልፋሸር ውስጥ የሚገኙ ሆስፒታሎች ውስጥ የተመለከቱትን ለአሜሪካ ድምጽ ገልጸው አስረድተዋል።
ባለፉት ጥቂት ቀናት ውስጥ እየሆነ ባለው ነገር ኤልፋሸር ውስጥ ያለው ሁኔታ ውጥረት የበዛበት ነው። ህብረተሰቡ በግጭቱ መካከል አጣብቂኝ ውስጥ ገብቷል። በርካታ ሰዎች ቆስለዋል። ሆስፒታሎችና ድንበር የለሽ የሕክምና ቡድንን በተመለከተ እስከ ትናንት ድረስ 183 የቆሰሉ ሰዎችን ተቀብለናል። አብዛኞቹ ሕፃናትን ያካተቱ ሲቪሎች ሲሆኑ ሁሉም መደበኛ ኑሯቸውን በሚኖሩበት ከተማ በተነሳው ግጭት አጣብቂኝ ውስጥ የገቡ ናቸው።
አብደላ አክለው ኤልፋሸር በአካባቢው ብቸኛ አገልግሎት እየሰጠ ያለ ሆስፒታል መሆኑን ገልጸው ወደ ሆስፒታሉ እየመጡ ያሉት በግጭቱ የቆሰሉ ብቻ አለመሆናቸውንም አመልክተዋል።
ዛሬ በኤልፋሽር አገልግሎት እየሰጠ ያለው ብቸኛው ሆስፒታል በድንበር የለሹ ሐኪሞች ቡድን ድጋፍ የሚደረግለት ይህ ሆስፒታል ብቻ ነው። በተቻለን አቅም ህብረተሰቡን ለመርዳት እየሞከርን ነው። ነገር ግን ወደ ሆስፒታሉ የሚመጣ የቆሰለ ሰው ብቻ አይደለም። ሌሎችም ለምሳሌ ልጅ የሚወልዱ እናቶችና ሌላ በሽታ ያለባቸው ሌሎች ሆስፒታሎች አገልግሎት እየሰጡ ባለመሆኑ ወደ ሌላ ቦታ መሄድ ያልቻሉ ሰዎችም ይመጣሉ።
በሱዳን ዋና ከተማ እየተካሄደ ባለውና አምስተኛ ቀኑን ባስቆጠረው ከፍተኛ ውጊያ ምክንያት በርካታ ሆስፒታሎች ከአገልግሎት ውጪ መሆናቸውን የሱዳን የሕክምና ባለሙያዎች ገልጸዋል። በካርቱም የሚገኙ እንደ አልሻባብ፣ ኢብን ሲና፣ ባሽር አልቱርኪና የኩላሊት በሽታ ማዕከል የመሳሰሉ በርካታ ሆስፒታሎች የሚታከሙ ህመምተኞችና ሰራተኞች ሙሉ ለሙሉ እንዲወጡ የተደረጉ ሲሆን እንደ ፋዲል አልባርሃና አጂ አልሳፊ የመሳሰሉ ደግሞ ከአገልግሎት ውጪ ሆነዋል። ሱዳናውያን የጤና ተቋማቱን መዘጋት ሰብአዊ ወንጀል መሆኑን ይገልጻሉ። የአሜሪካ ድምጽ ያነጋገራቸው የሱዳን ቀይ ጨረቃ ማህበር ዋና ጸሐፊ ሃይታም ኢብራሂም በበኩላቸው በጎ ፈቃደኞቻቸው በግጭት የተጎዱ ሰዎችን ለማግኘት መቸገራቸውን አስረድተዋል። በየቦታው በወደቁት አስክሬኖች ምክንያት ካርቱም አደገኛ አካባቢ ከመሆኗ በፊትም ሁለቱ ተዋጊ ወገኖች ቢያንስ የሞቱት ሰዎች እንዲቀበሩ እንዲፈቅዱም ጠይቀዋል።
ሁኔታው ተስፋ ሰጪ አይደለም። በጽኑ ህሙማን ክፍል ውስጥ አፋጣኝ ኦክስጅንና ሕክምና የሚያስፈልጋቸው ሰዎች አሉ። ይሄ ለሁለቱ ተዋጊ ወገኖች የሕክምና እርዳታ ከአቅርቦት ማከማቻ ቦታዎች ወደ ሆስፒታሎች እንዲጓጓዙ እንዲፈቅዱ የሚተላለፍ መልእክት ነው።
ሌላው በካርቱም ነዋሪ የሆነው ሐሰን ኢብራሂም ለመዘጋት ከተገደዱት የጤና ተቋማት አንዱ በሆነው የካርቱም ነርሶች ማሰልጠኛ ሆስፒታል በነርስነት የሚያገለግል ሲሆን ሰኞ ጠዋት በከተማዋ ምብርት የነበረው ከባድ የቦምብ ድብደባ በሆስፒታሉ ስራ ለመቀጠል አዳጋች እንዳደረገው ይገልጻል።
ካርቱም የሚገኘው ዋናው የካርቱም ነርሶች ማሰልጠኛ ሆስፒታል ከፍተኛ ጉዳት ደርሶበታል። እዛ የሚሰሩ የጤና ባለሙያዎች ሕይወታቸውን አጥተዋል፣ ሌሎች ደግሞ ተጎድተዋል። በካርቱም ዩኒቨርሲቲ የሚማሩና ላለፉት 4 ቀናት ከዚያ መውጣት ያልቻሉ ተማሪዎችም አሉን። ምንም የሚበሉት የላቸውም።
ዓለም አቀፉ የቀይ መስቀል ኮሚቴም እንዲሁ ዛሬ ማምሻውን ባወጣው መግለጫ በሱዳን ጦርነቱ መቀጠሉን ተከትሎ አፋጣኝ ሰብአዊ እርዳታ እንዲደረግ በድጋሚ ጠይቋል። በመዲናዋ የሚገኙ ሆስፒታሎች አስጊ በሆነ ሁኔታ ከፍተኛ የሕክምና እቃዎች አቅርቦት እንደገጠማቸው ገልጾ በውሃና በኃይል አቅርቦቶች ላይ የደረሰው ጉዳትም የሕክምና ተቋማት ኤሌክትሪክና ንጹህ ውሃ እንዳያገኙ አድርጓቸዋል ብሏል። መግለጫው የሕግና ስርዓት መፈራረስ ይታይባቸዋል ባለው የዳርፉር አካባቢዎች የተቋሙ ቢሮ መዘረፉንና አንድ ተሽከርካሪው መወሰዱን ያመለከተ ሲሆን የቀይ መስቀል የአፍሪካ ዳይሬክተር ፓትሪክ ዩሱፍ በንጹሃን ዜጎች ላይ እየደረሰ ያለውን ጉዳትና በካርቱም ጎዳናዎች ላይ አስክሬኖች በየቦታው መውደቃቸውን መስማት እጅግ አሳዛኝ ነው ማለታቸውን ጨምሮ አስታውቋል። ይህ በእንዲህ እንዳለ የአውሮፓ ህብረት ሱዳን በሚገኝ አባሉ ላይ ጥቃት መድረሱን ዛሬ አረጋግጧል። የአውሮፓ ኮሚሽን ቃል አቀባይ ናቢላ ማስራሊ ዛሬ በሰጡት ጋዜጣዊ መግለጫ ኮሚሽኑ በጸጥታው ሁኔታ መደናገጡን ገልጸው በአባላቸው ላይ የደረሰው ጥቃት ሀገራት በቪየና ጉባኤ ያደረጉትን ስምምነት የሚጥስ ነው ብለዋል።
On Sudan, on the security of the staff.
የሆነው ነገር የጄኔቫ ጉባኤንም ሆነ በቪየና ጉባኤ የተደረገውን ስምምነት የሚጥስ ነው። ይሄ ያሳስበናል። ሁኔታውን በጥንቃቄ መከታተላችንን እንቀጥላለን። ሰዎችን የማስወጣትን ጉዳይ በተመለከተ የሰራተኞቻችን ደህንነት ቅድሚያ የምንሰጠው ነው። እስካሁን ድረስ ሁሉም ሰራተኞቻችን ደህንነታቸው እንደተጠበቀ ነው። የአውሮፓ ህብረት ልዑካን ቡድን እስካሁን እንዲወጡ አልተደረገም። አሁን እየተነጋገርን ባለንበት ሰዓት የደህንነት እርምጃዎች እየተገመገሙ ነው።
የኤሌክትሪክና የውሃ አገልግሎት የተቋረጠው በአብዛኛው የመዲናዋ ካርቱም ክፍል ቢሆንም ግጭቱ አጎራባቾቹን ኦምዱርማንና ባህሪ ከተሞችን የጎዳ ሲሆን ከተሞቹን የሚያገናኙት ድልድዮች በታጠቁ መኪናዎች ተዘግተዋል። ግጭቱ እንዲቆም ከአፍሪካ ህብረት፣ ከአረብ ሊግና የምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድን ጨምሮ ከአፍሪካና ከዓለም ዙሪያ የሚደረገው ጥሪ እንደቀጠለ ሲሆን የኬንያ ፕሬዝዳንት ዊሊያም ሩቶ፣ የደቡብ ሱዳን ፕሬዝዳንት ሳልቫኪር እና የጅቡቲ ፕሬዝዳንት ኦማር ጉሌ አስቸኳይ የተኩስ ማቆም ስምምነት እንዲደረግ ለማደራደር ወደ ካርቱም ያቀናሉ። የሱዳን ሁለቱ ከፍተኛ ጀነራሎች ግን እስካሁን ለመደራደር ፈቃደኛ መሆናቸውን ያልገለጹ ሲሆን አንዱ ሌላኛውን እጅ እንዲሰጥ መጠየቃቸውን እንደቀጠሉ ናቸው።
ስምኝሽ የቆየን ሰፋ ያለ ዝርዝር ለያዘው የወቅታዊ ሱዳን ሁኔታ የተመለከተ ግሩም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች፣ የመጨረሻዊ መጽሔቱ ዘገባም ከዚሁ ከሱዳን ጉዳይ ጋር የሚያቆየን ነው። በካርቱም ያለው ግጭት በአስቸኳይ እንዲያቆም የሚያሳስብ ዓለም አቀፍ ጥሪ ቀርቧል። ይሁን እንጂ ሌሎች ሀገሮች በካርቱም ያሉ ተዋጊዎች መሳሪያዎቻቸውን እንዲያወርዱ ማግባባት የመቻላቸውን ጥያቄ አሁንም እንዳለ ነው ይላሉ። የዩናይት ስቴትስ ምክር ቤትና የዋይት ሀውስ ባለስልጣናት ሰላም ለማስፈን የሚያስችላቸውን ውስን አቅም እየተጠቀሙ መሆኑን ተናግረዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በሱዳን ያለው ቀውስ የሚከታተል አንድ ልዩ ግብረ ኃይል ማቋቋሙን የሚኒስትሩ ቃል አቀባይ ዛሬ ረቡዕ ለአሜሪካ ድምፅ አረጋግጠዋል። በአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል የተጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንዲህ ያቀርበዋል።
ካለፈው ቅዳሜ ጀምሮ የሱዳን ዋና ከተማ የበላይነትን ለመያዝ በሚፋለሙ ሁለት ወገኖች መካከል የሚደረገው ውጊያ የቀጠለ ሲሆን በውጊያው መካከል የተገኙ ሰላማዊ ሰዎች ለአደጋ መጋለጣቸው ተመልክቷል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ለሱዳን ጦር ኃይሎችና ለፈጥኖ ደራሹ ድጋፍ ሰጪ ኃይሎች መሪዎች መልእክት ማስተላለፋቸውን ተናግረዋል። ጃፓን ውስጥ በቡድን 7 የሚኒስትሮች ስብሰባ ላይ የነበሩት የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ትናንት ማክሰኞ ሲናገሩ እንዲህ ብለዋል።
This morning I made calls to generals Burhan and Hamedi.
ለጀነራል አብዱል ፈታ ቡርሃንና ለሐመቲ ጀነራል መሐመድ ሐማዳን ደጋሎ ስልኮች ደውያለሁ። ሱዳናውያን ወደ ቤተሰቦቻቸው በሰላም እንዲመለሱና ጅግ በጣም አስፈላጊ የሆነው አቅርቦትም እንዲዳረስ በ24 ሰዓታት ውስጥ ተኩስ እንዲያቆሙ አሳስቢያቸዋለሁ።
ጀነራል አብዱል ፈታ ቡርሃን ሐመቲ በሚል ስማቸው ይበልጥ ከሚታወቁት ጀነራል መሐመድ ሐማዳን ደጋሎ ኃይሎች ጋር እንደ አውሮፓ አቆጣጠር በ2021 የተካሄደውን መፈንቅለ መንግስት ለማካሄድ አንድ ላይ የተባበሩ ቢሆንም ወደ ኋላው ላይ ግን አንዳቸው በአንዳቸው ላይ ተነስተዋል። ወደ ሲቪል መንግስት የሚደረገው ሽግግር እንዲገታ መደረጉን ተከትሎ በዚህ ወር መጀመሪያ ላይ ተቃዋሚዎቹ የካርቱም ጎዳናዎችን ተቆጣጥረዋል። ዋይት ሀውስ ሰላም ለማምጣት ከፍተኛ ጥረት እያደረገ መሆኑን ገልጿል። ይሁን እንጂ ተዋጊዎቹ ወገኖች አልሰማ ባዮች ከሆኑ የሚከተለው ነገር ምን ሊሆን እንደሚችል አስተያየት ከመስጠት ተቆጥበዋል። የዋይት ሀውስ ቃል አቀባይ ካሪን ዣን ፔር እንዲህ ይላሉ።
ግጭቱን ስለማርገብ አስፈላጊነት በጣም ግልጽ ነን። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይህንን አስመልክቶ የተናገሩትን ሰምታችኋል። ባልደረቦችን ያሉትንም እንዲሁ ሰምታችኋል። እነሱ ከተናገሩት በላይ አልፌ ሌላ ነገር አልናገርም።
ስለ አፍሪካ ጉዳዮች የቅርብ እውቀት ያላቸው የዩናይትድ ስቴትስ ሕግ አውጪዎች ጉዳዩ ከፍተኛ ትኩረት ሊሰጠው የሚገባ አስፈላጊ ነገር መሆኑን ይናገራሉ። ለቪኦኤ ቃለ መጠይቅ የሰጡት የሕግ መወሰኛው ምክር ቤት አባል ሴኔተር ክሪስ ኮንስ ይህን ያስረዳሉ።
I have not given up hope that there is still a path towards
አሁንም ቢሆን ይህን ግጭት ለማቆም የሚያስችል መንገድ ስላለ ተስፋ አልቆረጥኩም። ይሁን እንጂ ሱዳን አሁንም ሙሉ ለሙሉ ወደ እርስ በርስ ጦርነት እየገባች የመሆኑ አድል እርግጥ ሊሆን ስለሚችል መዘጋጀት ይኖርብናል። እኔን የሚያሳስበኝ ይህ ጦርነት በፍጥነት የውክልና ጦርነት ሊሆን የሚችልበት እድል መኖሩ ነው።
ተንታኞች ዩናይትድ ስቴትስ ሁኔታዎችን ወዲያና ወዲህ ለማድረግ ያላት ክፍተት በጣም አነስተኛ ነው ይላሉ። ዋሽንግተን ከካርቱም ጋር የነበራት ግንኙነት ከተስተጓጎለ ቆይቷል። እንደ አውሮፓ አቆጣጠር የ2021ን መፈንቅለ መንግስት ተከትሎ ዩናይትድ ስቴትስ ለሱዳን የምትሰጠውን እርዳታ አቋርጣለች። በስትራቴጂክና ዓለም አቀፍ ጥናት ማዕከል ከፍተኛ ረዳት የሆኑት ካሜሩን ሃድሰን ከቪኦኤ ጋር ቆይታ አድርገዋል።
I think the challenge here is that the leverage that Washington has left
እኔ እንደሚመስለኝ አሁን ያለው ፈተና ዋሽንግተን የምትፈልገው ለማስደረግና ሱዳንን ለመጫን የምትችልበት ብዙም ነገር የሌላት መሆኑ ነው። ያ የቅጣት ርምጃዎችን የመጠቀም አቅም ሊሆን ይችላል። እንደሚመስለኝ ባለፉት 6 ወራት ከመፈንቅለ መንግስቱ በኋላ ሳይቀር የተመለከታችሁት ዋሽንግተን ጄኔራሎቹን ስልጣን እንዲያጋሩና እንዲለቁ ለማግባባት የተከተለችው ስትራቴጂ የጥቅም ማበረታቻ መስጠትና አሳታፊነት ነው። ችግሩ ግን በሱዳን ታሪክ እነዚህ ጄኔራሎች ለማበረታቻዎች ምላሽ መስጠት ልማድ የሌላቸው መሆኑ ነው። አገሪቱን በፍርሃት በማስፈራራትና በራሳቸው መንገድ የቅጣት ርምጃዎችን በመውሰድ እንደሚመሩት ሁሉ ለራሳቸው የሚሰጡትን ምላሽ ይህንኑ ነው።
ሴኔተር ኩንስ ይህ ስራ የቡድን ጥረት መሆን አለበት ይላሉ።
We do have some leverage, but there's other players in the region that
አንዳንድ ነገሮችን ለማድረግ የሚያስችለን አቅም አለን። ይሁን እንጂ ሌሎች በክልሉ ፍላጎትና የራሳቸው አቅም ያላቸው ብዙዎች አሉ። ከነርሱ ጋር በቅርበት ተባብረን መስራት አለብን።
ይህ ርምጃ ከአረብ ሊግ ከግብጽና ከተባበሩት መንግስታት ድርጅቶች ጋር ተጀምሯል። ሁሉም ሰላም ለማምጣት እንደሚሰሩ ተናግረዋል። ጥያቄው ግን የእሳቱን ነበልባል ከካርቱም ማውጣት የሚችሉት በምን ያህል ፍጥነት ነው የሚለው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሱዳን ያለውን ቀውስ የሚከታተል አንድ ልዩ ግብረ ኃይል ማቋቋሙን የሚኒስትሩ ቃል አቀባይ ዛሬ ረቡዕ ለቪኦኤ አረጋግጠዋል።
አመሰግናለሁ ደረጀ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ቅንብሮቹ ነው የምናልፈው። በጉጂ ዞን ዋደራ ወረዳ በተከሰተ የኮሌራ በሽታ ሰዎች እየሞቱ መሆናቸውን ነዋሪዎችና የአካባቢው ባለስልጣናት ተናገሩ። አንድ ስማቸው እንዲጠቀስ ያልፈለጉ የዋደራ ወረዳ የጤና ባለሙያ በወረዳው ከተማ ሳይቀር በበሽታው የተጠቁ በርካታ ሰዎች ሕይወት እያለፈ ነው ይላሉ። በአካባቢው ያለው የጸጥታና የመጓጓዣ ችግር ኮሌራ በወረርሽኝ ደረጃ እንዲባባስ መንስኤ እየሆነ ነው ሲሉም የጤና ባለሙያው ያስረዳሉ። በአንጻሩ በባሌ ዞኖች ተከስቶ የነበረው የበሽታ ወረርሽኝ በአሁኑ ወቅት መቀነሱን የአካባቢው ባለስልጣናት አመልክተዋል። ገልሞ ዳዊት ተከታትሎታል።
በጉጂ ዞን ዋደራ ወረዳ ከተከሰተ አንድ ወር ከሁለት ሳምንት እንዳስቆጠረ በሚነገሩ የኮሌራ በሽታ ሰዎች ለህልፈት እየተዳረጉ እንደሆነ አንድ ስማቸው እንዲጠቀስ ያልፈለጉ የወረዳው ነዋሪ ለአሜሪካ ድምጽ ተናግረዋል።
ናኖ ከነተቀ ገራባሳን ኩኒ አኩማ ጀልቀባ ናኑ መዋደራ ከነቲ ኤጋሌ
አጣዳፊ ተቅማጥና ትውከት አይነተኛ መገለጫው የሆነው ኮሌራ ለመጀመሪያ ጊዜ በዞኑ የታየው በዚህ በዋደራ አካባቢ ነው። በተለይ በሽታው መዛመት በጀመረ በሶስት ሳምንቱ በቀን ቢያንስ ወደ 5 እና 6 ሰዎች ሲሞቱ ነበር። ከትላንት በስቲያ ብቻ በዋደራ ከተማ 3 ሰዎች በበሽታው ሞተዋል። ከሟቾቹ 2ቱ ከአንድ ቤት ያሉ አዛውንቶች ናቸው። ትላንትም አንድ የእህቴ ልጅ ሞቷል። ወደ ነገሌ ለመውሰድ መንገድ ላይ ያለች ነበር ልጇ የሞተው። አሁን ሐዘን ላይ ነን። በጸጥታ ችግር የተነሳ ወደ ገጠር ቀበሌዎች ለመሄድ አለመቻሉና በቂ መድኃኒትም አለመኖሩ ለበሽታው መዛመት መንስኤ ሆኗል። እዚህ ዋደራም የመድኃኒትና የተኝቶ መታከሚያ እጥረት አለ።
የዋደራ ከተማ ነዋሪው በሽታው በገጠር ቀበሌዎች አካባቢ ከባድ ጫና በማድረስ ላይ እንደሆነም ይናገራሉ።
በአዲያ አምቡላንሲን ጌጂን ማቶሪ ጉቱ ማጉቱ ተንገዳባት የወጋ ሰዲቆል
ኮሌራ አስፈሪ የሆነበት ምክንያት የገጠሩን አካባቢ የሚያዳርሱት የአምቡላንስና ሌሎች የመጓጓዣ አማራጮች ከተቋረጡ 3 ዓመት አልፏቸዋል። በመሆኑም ነዋሪዎች የታመሙባቸውን ሰዎች ወደ ሐኪም ቤት እያመጡ አይደሉም። ኮሌራ ተላላፊ በመሆኑ የታመመን ሰው ለማገዝ ፈቃደኛ የሚሆነው ሰው ዘመድህ ካልሆነ በቀር ጥቂት ነው። የጸጥታ ችግሩም አርሶ አደሩ የአዝመራ ጊዜውን ጠብቆ እንዳያመርት ስላደረገው ሰው ረሃብ ላይ ነው። በዚህም ተጎድቷል። ከዚህም በተጨማሪ ከገጠር ወደ ከተማ ለሕክምና እየመጡ የሞቱ ሰዎች አሉ። ለምሳሌ ባለፈው መጋቢት 17 ቀን ቦሮማ ጋለሶ በሚባል ቀበሌ ሸሪፍ ቦሩ ናኖ የሚባል ነዋሪ ከአራት የቤተሰቡ አባላት ጋር ነው በአንድ ቤት ሞተው የተገኙት። በመሆኑም አሁንም ሰዎች ሕይወታቸውን በኮሌራ መዛመት እያጡ ናቸው።
የዋድራ ጤና ባለሙያ መሆኑን የጠቀሰውና ስሙ እንዲገለጽ ያልፈለገ ሌላ ወጣትም በኮሌራ ሰዎች በመሞት ላይ እንዳሉ ያስረዳል።
መጋሉ መከሰቱዩ ተዋቹ እንደነድ ብቻ ካና
በዋደራ ከተማ ጭምር የበሽታውን መዛመት መቆጣጠር አልተቻለም። ለምሳሌ ቅልጣ ኤባ በሚባል ቀበሌ ከመቶ በላይ ሰዎች በበሽታው ተጠቅቷል። ይህ በሽታ አጣዳፊ ተቅማጥና ትውከት ስላለው ሰው ወደ ሐኪም ቤት የሚደርሰው ከተጎዳ በኋላ ነው። ከትላንት በስቲያ ድቤ ሆሌ በሚባል ቀበሌ ነዋሪ የሆኑት ሴኔባ ቴሶና አሺያ ኡቴ የሚባሉ የ90 ዓመት አረጋውያን ከአንድ ቤት ሞተዋል። የሞቱትም በጸጥታ ችግር ሳቢያ በጊዜ ወደ ሐኪም ቤት መድረስ ባለመቻላቸው ነው። በአካባቢው የጤና ማዕከል ቢኖርም መረጋጋት ባለመኖሩ ምክንያት ላለፉት 2 ዓመታት አገልግሎት እየሰጠ አይደለም። የመጓጓዣና የአምቡላንስ አገልግሎትም የለም። ነዋሪዎቹ የታመሙባቸውን ሰዎች ለ40ና ለ30 ኪሎ ሜትር በሸክም ለማድረስ እየሞከሩ ናቸው።
የጤና ባለሙያዎች ወደ ገጠሩ ቀበሌዎችና ጎጦች ዘልቀው ለመግባት ስለማይቻላቸው ተሰሚነት ያላቸውን ሽማግሌዎችንና አባገዳዎችን ተጠቅመው የሚገኘውን መድኃኒትና እርዳታ ለማድረስ እየጣሩ መሆኑም ተመልክተዋል። የዋድራ ጤና ጽሕፈት ቤት ምክትል ኃላፊ አቶ ለማ ሲሳይ በሽታው በወረዳው ከተከሰተ 41 ቀናት እንዳለፈውና በዚህ ጊዜ ውስጥም 10 ሰዎችን መግደሉን አስታውቀዋል።
ያለ ጅዱ ገላ መከለማት ጣባሜራ አካ አናኬ እናቲ ዱላ ለማንሰኒት ፋኒናሚ በጃ ሰገልተሚ ለማያ ለማሜራ ይችውዳ
በዋደራ ወረዳ ሁለት የበሽታው መታከሚያና ማገገሚያ ማዕከላት አሉ። እስካሁን 692 የበሽታው ተጠቂ ህሙማን መጥተው ህክምና አግኝቷል። በህክምና እርዳታው 672 ሰዎች ከበሽታው ሲያገግሙ 10 ሰዎች ደግሞ በህክምና እየተረዱ ሳለ ህይወታቸው ሊያልፍ ችሏል። ይህ በሽታ የጸጥታ ችግር በተከሰተባቸው የወረዳችን ቀበሌዎች በስፋት እየተስተዋለ ነው። በጸጥታ መደፍረስ ሳቢያ የጤና ተቋማቱ ስለተዘጉ የገጠሩ ነዋሪ ወደኛ ይመጣ የነበረውም በእግሩ ነበር። በዚህ ምክንያት ህሙማኑ እኛ ጋራ የሚደርሱት በበሽታው በጣም ከተጎዱ በኋላ ነው። ስለሆነም በእኛ ደረጃ እነሱን ማትረፍ አዳጋች ነበር። እኛ ጋራ ለመድረስ እየመጡም በመንገድ ህይወታቸው ያለፉ ሰዎችም አሉ።
በዋድራ ከተማ የነበረው የኮሌራ ወረርሽኝ አሁን መገታቱን የገለጹት አቶ ለማ በገጠሩ አካባቢ ያደረሰውን ጉዳት ግን በጸጥታ ችግር ምክንያት ለማወቅ አለመቻላቸውን አመልክተዋል።
ተወንዶን ተቆዩት ወዳማማሊን ቱሬሲ አከማለ ተኩማን በበላቴ ሁምናውል ተይቱሮ የቹረ ዶኩሳታኒ
በሽታው እንደተከሰተ አስቀድሞ ቁጥጥር ስላልተደረገበት በጣም ተስፋፍቶ ነበር። በዚህም የተነሳ ከክልልና ከፌደራል አካላት የሚላክልን ድጋፍ እስኪደርሰን የህሙማን ቁጥር ከአቅማችን በላይ ሆኖ ያስጨንቀን ነበር። ያን ጊዜ በወረዳ ያለንን ሀብት ለመጠቀም እየሞከርን ነበር። አሁን ግን በመንግስት በኩል ያለው ድጋፍና ትኩረት እየተሻሻለ ነው። ማህበረሰቡን ግንዛቤ ለማስጨበጥ እየተሰራ ያለው ስራም መልካም ነው። አሁንም ህሙማን በእጃችን ላይ ቢኖሩም ሁኔታው ከበፊቱ የተሻለ ነው ማለት እችላለሁ።
በጉጂ ጎሮዶላ ወረዳም በሽታ መኖሩን የገለጹት አቶ ለማ ኮሌራ ለቁጥጥር አስቸጋሪ በመሆኑ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች ድጋፍ እንዲያደርጉም ጠይቀዋል። በተመሳሳይ መልኩ በሁለቱ የባሌ ዞኖች ተከስቶ የነበረው የኮሌራ መስፋፋት አሁን ጋብ ማለቱን የጤና ጽህፈት ቤት ኃላፊዎች ተናግረዋል። ትግስት ይሸቱ በምስራቅ ባሌ ዞን ዳዌ ቃጨን ወረዳ የጤና ኤክስቴንሽን ባለሙያ ነች።
በወረዳችን ካለፈው ጥር 18 ቀን ጀምሮ በሽታው ተከስቶ ነበር። በበሽታው የተጠቁ ሰዎች እኛ ዘንድ ከደረሱ ወር ሊሞላቸው ነው። አሁን ያለን ፍርሃት በቅርቡ እየዘነበ ካለው ዝናብ ጋር ተያይዞ ተመልሶ ሊያገረሽ ይችላል የሚል ነው። ነገር ግን ለነዋሪዎች ውሃ አጋርና የግል ጤና አጠባበቅን አስመልክተን ትምህርት መስጠት ላይ ነን።
የምስራቅ ባሌ ዞን ጤና ጽህፈት ቤት ምክትል ኃላፊ አቶ አብዱራህማን ኢብራሂም በሽታው በ27 የዞኑ ቀበሌዎች መከሰቱን አስታውቀው እስካሁንም በበሽታው ከተጠቁት 405 ሰዎች መካከል 402 የሕክምና እርዳታ አግኝተው ማገገማቸውን ገልጸዋል።
አዋስ ጎዲን ከና አዋሳ ኦልኬሳ ደሙ አዋሳ ቶኮ ለመፋናሞ ሮባ ጅራ
በመጀመሪያ ደረጃ ያለን ስጋት የሚበዛው የአካባቢያችን ነዋሪ ከቦታ ቦታ የሚንቀሳቀስ ነው። በሽታው ከመስፋፋት ስለመታገሱ ለማረጋገጥና በቁጥጥር ስር ለማዋል ደግሞ ቢያንስ ለተከታታይ 45 ቀናት መታየት የለበትም። ሁለተኛው ደግሞ ሰሞኑን ዝናብ አለ። አብዛኛው የአካባቢያችን ነዋሪ ለቤት ፍጆታው የሚያውለው ደራሽ ውሃን ነው። የውሃ ማከሚያ አጠቃቀምን ያልተረዱ ስላሉ በዚህ ምክንያት ወረርሽኙ ዳግም ሊቀሰቀስ ይችላል የሚል ስጋት አለን።
አቶ አብዱራህማን በሽታውን በቁጥጥር ለማዋል የሚደረገው ጥረት ሰፊ ትብብር የሚጠይቅ በመሆኑ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች እያደረጉ ያሉትን እርዳታ አጠናክሮ እንዲቀጥሉም ጠይቀዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
ሙሉ ስዕል የነጻ ፕሬስ ማሳሰቢያ የአሜሪካ ድምፅ ማሳሰቢያ ነበር የተከታተላችሁት። አድማጮች ለዛሬ ያልነውንም ልናገባድድ ነው። የሚያነጋግሩ ጉዳዮች በኢትዮጵያ ወቅታዊ ጉዳዮች እና የሱዳኑን ውዝግብ በመሳሰሉ የግጭቱን ሂደቶች በዕለት ተዕለት የሚካሄዱትን በዝርዝር እናቀርባለን። ለዛሬ ያልነውን ግን እዚህ ላይ ልንቋጭ ነው። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። ያስተናግድኳችሁ አሉላ ከበደ፣ የቅንብሩ ኤልያስ አስማረና የስርጭት መሐንዲሱ ደግሞ ቢል አንድራዴ ናቸው። ከተቀሩ ባልደረቦቻችን ጋር ከተለያዩ ቀደም ብዬ እንዳስተዋወቅኩት በርከት ያሉ በልዩ ልዩ ርዕሶች ላይ ተሰናዱ ዘገባዎች ጋር ነገ ከምሽቱ 3 ሰዓት ላይ እንመለሳለን። አሁኑ ተሰናበትን። በእኔ በኩል ሰላም፣ ደህና አደሩ። Thank you.